ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የማያልቅ ጦርነት ውሃ በወንፊት ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነ የምናስባቸውን ጉዳዮች እናሳካ እንችል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቅርቡ በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት አስመልክቶ በዛሬው ዕለት ለመጀመሪያ ጊዜ ለተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል። ማክሰኞ ህዳር 6 2014 15 ዓመተ ምህረት ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ ናት። ቢል ብራድሊ ነው ለምህንድስና የተሰየመው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ። መልካም ምሽት።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጦርነቱ በድጋሚ ካገረሸበት ካለፈው ነሐሴ ወር ወዲህ በፕሪቶሪያና ናይሮቢ የተደረጉ ስምምነቶች ከተፈረሙ በኋላ የመጀመሪያውን አስፈላጊ የሕክምና አቅርቦት ቁሳቁሶችን የያዙት ሁለት ከባድ የጭነት ተሽከርካሪዎች ዛሬ ማክሰኞ መቀሌ መግባታቸውን ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ አስታወቀ። ቀይ መስቀል መድኃኒቶቹን የላከው በአፋጣኝ ወደሚፈለጉበት የሕክምና ተቋማት መሆኑን በመግለጫው ተመልክቷል። በኢትዮጵያ የዓለም አቀፍ ቀይ መስቀል ቡድን ኃላፊ ኒኮላስ ቮን አርከስ ይህን ጭነት በመላካችን እጅግ በጣም ትልቅ እፎይታ ተሰምቶናል ማለታቸው በመግለጫው ተጠቅሷል። ኃላፊው አክለውም በክልሉ ያለው የጤና ስርዓት በከባድ ጫና ውስጥ ይገኛል፣ እነዚህ መድኃኒቶች የሕክምና እርዳታ ለሚፈልጉ ሰዎች ሕይወት አድን ናቸው ብለዋል። ሁለት ዓመት በሞላው ግጭት ውስጥ እጅግ ከፍተኛ የሆነውን ስቃይ የተሸከሙ ሰዎች ባሉበት ሁኔታ የሰብአዊ እርዳታው እንዲላክ ሁኔታዎች እንዲመቻቹ በማድረግ ላይ የሚገኙ ወገኖችን እናመሰግናለን ሲሉም የቀይ መስቀሉ ተወካይ መግለጻቸውን መግለጫው ጠቅሷል። ተሽከርካሪዎቹ በክልሉ በሺዎች የሚቆጠሩ ሰዎችን አስቸኳይ ፍላጎት ለማሟላት 40 ቶኖች የሚሆኑ መሰረታዊ የሕክምና እቃዎች፣ አስቸኳይ ጊዜ መድኃኒቶችና የቀዶ ጥገና መሳሪያዎች የጫኑ መሆናቸው ተመልክተዋል። በትግራይ የሚገኙ አንዳንድ የሕክምና ተቋማት አገልግሎት የማይሰጡ ቢሆንም ክፍት የሆኑትን መሰረታዊ መድኃኒቶችን፣ መሳሪያዎችና ሌሎች መሰረታዊ አቅርቦቶች የሚጎድሏቸው መሆኑን መግለጫው ጠቅሷል። ተደራዳሪ ወገኖቹ በሚያደርጉት ጥረት እርዳታውን በመደበኝነት መስጠቱን እንደሚቀጥል ተስፋ ማድረጉንም የዓለም አቀፍ ቀይ መስቀል ኮሚቴ መግለጫ አስታውቋል። የዓለም ሕዝብ ብዛት 8 ቢሊዮን መድረሱን የተባበሩት መንግስታት ድርጅት ዛሬ አስታወቀ። ድርጅቱ ይህን ያስታወቀው ባለፈው ሐምሌ ያወጣውን ትንበያ መሰረት አድርጎ ነው። በትንበያው መሰረት እንደ አውሮፓ አቆጣጠር እስከ 2050 ድረስ አብዛኛው የሕዝብ ብዛት እድገት ይኖራል ተብሎ የሚጠበቀው ከ8 አገሮች መሆኑንም ዘገባው አመልክቷል። ከነዚህ መካከል ከፊሎቹ ከሰሃራ በታች ከሚገኙ የአፍሪካ ሀገሮች ናይጄሪያ፣ ኮንጎ፣ ኢትዮጵያና ታንዛኒያ መሆኑንም የመንግስታቱ ድርጅት አስታውቋል። በዚህ የአፍሪካ ክፍል የህዝብ ብዛት እድገቱ ከሌላው የዓለም ህዝብ እድገት 3 እጥፍ በመጨመር በ2.5% እንደሚያድግም ድርጅቱ አመልክቷል። በሚቀጥሉት 3 አስርት ዓመታት የምዕራብ አፍሪካዋ ናይጄሪያ ህዝብ ብዛት ከ216 ወደ 375 ሚሊዮን ሊያድግ እንደሚችልም ተዘግቧል። ከአፍሪካ ከፍተኛውን የህዝብ ብዛት ባላት ናይጄሪያ ሌጎስ ከተማ ውስጥ ብቻ ከ15 ሚሊዮን ሰዎች በላይ የሚኖሩ ሲሆን ከመብራት አገልግሎት ጀምሮ እስከ ህዝብ ማመላለሻ አውቶቡስ ድረስ ላሉ ማህበራዊ አገልግሎቶች እንደሚሻሙ በዘገባው ተመልክቷል። ይሁን እንጂ ባለሙያዎቹ አሁንም ለአካባቢው ትልቁ ስጋት በበለጸጉ አገሮች ያለው ፍጆታ እንጂ እየጨመረ ያለው የህዝብ ብዛት አለመሆኑን መግለጫው አመልክቷል። በተያያዘ ዜናም የተባበሩት መንግስታት ድርጅት በህዝብ ብዛት ህንድ በሚቀጥለው ዓመት ቻይናን ትተካለች ተብሎ መገመቱን የአሶሲየትድ ፕሬስ ዘገባ አመልክቷል። የሶማሊያው ፕሬዝደንት ከአልሸባብ ጋር የሚደረገውን ጦርነት እንደሚቀጥሉ ዛሬ ለአገሪቱ ፓርላማ ተናገሩ። ፕሬዝደንቱ በተጨማሪም በአገሪቱ ስላንዣበበው የረሃብ አደጋ አንስተዋል። መሐመድ ዳይሰን ከመቋዲሾ የላከውን አጭር ሪፖርት እንግዱ ወልዴ ይዞታል።
ዛሬ ማክሰኞ ለተከፈተው የሶማሊያ ፓርላማ የተናገሩት ፕሬዝዳንት ሐሳን ሼክ መሐመድ በአሸባሪነት ላይ የሚደረገውና አጠቃላይ ጦርነት ያሉት ለመቻ እንደሚቀጥል ዝተዋል። መሐመድ እንዳሉት ሶማሊያ በቅርቡ በአልሸባብ ላይ ባደረገችው ጥቃት ድልን ተቀዳጅታለች። የአካባቢ ሚሊሻዎች ሐዋርጂስ ብለው ከጠሯቸው አክራሪ ተዋጊዎች ጋር ለሚደረገው ትግል ድጋፍ መስጠታቸውን አድንቀዋል። ሐዋርጂስ ከእስልምና ያፈነገጠ ሰው እንደማለት
ማንተ ደልከና ይደከኑ ባ ወይ ኩሱገን ይሄን ማል አንከን ደቆሻለህን ማል
በዚህ ወቅት ለሀገራችንና ለህዝቧ ጥላትን መደምሰሱ አማራጭ የሌለው ጉዳይ ነው። አገራችንን ከካዋሪጃዎቹ ንጻ ለማውጣት ቆርጠናል።
ባለፉት ወራት የሶማሊያ ብሔራዊ ጦር ከአካባቢ ሚሊሻ ጋር በመተባበር በማከላይ ሶማሊያ በርካታ መንደሮችን ከአልሸባብ አስለቅቋል። አክራሪ ተዋጊዎቹ ሼክ መሐመድ ባለፈው ግንቦት ስልጣን ከያዙ ጀምሮ ጥቃታቸውን አጠናክረው ቀጥለዋል። ባለፈው ዓመት ወደ ኢትዮጵያ ዘልቀው ያልተጠበቀ ጥቃት ሰንዝረዋል። በዚህም ባለስልጣናት እንዳሉት በመቶ የሚቆጠሩ ተዋጊዎች አልቀዋል። ባለፈው ወር ደግሞ በሁለት መኪኖች የተጠመደ ቦምብ በሞቃዲሾ አፈንድተው የ120 ሰዎችን ህይወት ቀጥፈዋል። ፕሬዝዳንት መሐመድ በፓርላማ ንግግራቸው በሀገሪቱ ታይቶ ያልታየ ድርቅ ያስከተለውና አግጥጦ እየመጣ ያለውን ረሃብ ጉዳይም አንስተዋል። በአፍሪካ ቀንድ ለአምስተኛ ወቅት ዝናብ ሳይጥል በመቅረቱ በኢትዮጵያ፣ ሶማሊያና ኬንያ በሚሊዮን የሚቆጠሩ ከብቶች አልቀዋል። መሐመድ እንዳሉት ድርቁ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ ደቅሷል። የተባበሩት መንግስታት ድርጅት በበኩሉ እንደሚለው 15 ሚሊዮን ከሚሆኑት አጠቃላይ ሶማሊያውያን ውስጥ ግማሽ የሚሆኑት አስከፊ ነው የተባለ ረሃብ ከፊታቸው ቆሟል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ቨርጂኒያ ውስጥ የሚገኘው የቨርጂኒያ ዩኒቨርሲቲ ተማሪዎችና የማህበረሰቡ አባላት ባለፈው እሁድ ምሽት በጅምላ አጥቂ የተገደሉትን 3 የትምህርት ቤቱ የአሜሪካ እግር ኳስ ቡድን ተጫዋቾች ህልፈት ለማሰብ ትናንት ሰኞ የሻማ ማብራት ስርዓት አከናውነዋል። የጅምላ ተኩስ ጥቃት በማድረስ 3 ተማሪዎችን ገድሏል የተባለው አጥቂ ትናንት ሰኞ እስከተያዘበት ድረስ የትምህርት ቤቱ ግቢ ተዘግቶ እንዲቆይ የተደረገ መሆኑም ተነግሯል። ተማሪዎችና ቤተሰቦች በ3ቱ ተማሪዎች ሞት የተሰማቸውን ሀዘን እንዲገልጹ ሁሉም ትምህርትና ተያያዥ እንቅስቃሴዎች ዛሬ ማክሰኞ እንዲቋረጡ መደረጉም ተመልክቷል። ፖሊስ በግድያው የተከሰሰውና የቀድሞ የእግር ኳስ ቡድኑ አባል የነበረው የ22 ዓመቱ ክሪስቶፈር ዳርኔል በቁጥጥር ስር መዋሉን አስታውቋል። የጥቃቱ ምክንያት እስካሁን አልታወቀም። ጥቃቱ የተፈጸመው ባለፈው እሁድ ምሽት ዋሽንግተን ይካሄድ የነበረውን ጨዋታ ተመልክተው ወደ ትምህርት ቤታቸው ይመለሱ የነበሩ የአሜሪካ እግር ኳስ ቡድን ተጫዋቾችን አሳፍሮ ከማቆሚያው ስፍራ በደረሰው አውቶቡስ ላይ በተከፈተ የጅምላ ተኩስ መሆኑን ተነግሯል። በጥቃቱ 3 ተማሪዎች ሲገደሉ በጽኑ ቆስሎ ሆስፒታል የሚገኘውን ጨምሮ ሌሎች 2 ሰዎች መቁሰላቸው ተመልክቷል። ሩሲያ ወታደሮቿን በሙሉ ከዩክሬን ካወጣችና ዩክሬን ከሩሲያ ጋር በሚያዋስኗት ድንበሮቿ በኩል ያሉት ግዛቶቿን በሙሉ መልሳ ከተቆጣጠረች እውነተኛና ሙሉ በሙሉ ግጭት የሚቆምበት ሁኔታ ይፈጠራል ሲሉ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተናገሩ። ዘለንስኪ በኢንዶኔዥያ ባሊ በመካሄድ ላይ ባለው የቡድን 20 አገራት መሪዎች ጉባኤ ላይ ዛሬ በበይነ መረብ ባሰሙት ንግግራቸው ግጭቱ የሚያበቃበትን ጊዜ ማዘግየት ማለት ተጨማሪ ዩክሬናውያን ሞትና ለዓለም ተጨማሪ አደጋን የሚያስከትል መሆኑን አስታውቀዋል። የሩሲያው ዳሚ ጦርነት የግድ መቆም ያለበትና መቆም እንደሚችልም የተረዳውበት ጊዜ አሁን ነው ሲሉም ዘለንስኪ ጨምረው ተናግረዋል። የዘለንስኪ አስተያየት የተደመጠው ትናንት ሰኞ አዲስ ነጻ በወጣችው የከርሰን ከተማ የሚገኙ ወታደሮቻቸውን በጎበኙበት ወቅት አገሪቱ ለሰላም ዝግጁ ናት ማለታቸውን ተከትሎ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ኢንዶኔዥያ ውስጥ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ የዩክሬናውያኑ ከርሰንን መቆጣጠር ለኪቭ መንግስት ከፍተኛ ድል ነው ብለዋል። አያይዘውም ለዩክሬን ህዝብና ለዩክሬን ወታደሮች ጀግንነት አድናቆቴን ከመግለጽ በቀር ላደርገው የምችለው ነገር የለም ያሉት ባይደን እጅግ አስደናቂዎች ናቸው ብለዋል። ይሁን እንጂ ዩክሬንን የሚያግዙት ምዕራባውያን አጋሮች ዩክሬን ጦርነቱን ለማቆም እንድትደራደር ግፊት አያደርጉም። ከዩክሬናውያን ውጪ ስለ ዩክሬን የሚደረግ ነገር አይኖርም ሲሉ ዩክሬን ያልተስማማችበት ነገር እንደማይደረግ ባይደን ተናግረዋል። በመጨረሻም በህዝብ ብዛት በሚቀጥለው ዓመት ቻይናን ተተካለች ሲሉ የተባበሩት መንግስታት ድርጅት በገለጻት ህንድ የሚገኙ ነዋሪዎች በከፍተኛ ሁኔታ እየጨመረ የመጣው የህዝብ ብዛት የምግብና የሥራ እጥረት ሊፈጥር ይችላል የሚል ስጋት የፈጠረባቸው መሆኑን መግለጻቸው ተነገረ። ስጋቱ የመጣው የተባበሩት መንግስታት ድርጅት የዓለም ህዝብ ብዛት 8 ቢሊዮን እንደሚደርስ መገመቱን ተከትሎ ህንድ በሚቀጥለው አመት በህዝብ ብዛት አንደኛ የሆነችው ቻይናን ትተካለች በሚል የሰጠውን ትንበያ ተከትሎ ነው። የትንበያ ሪፖርት በአሁኑ ወቅት 1.412 ቢሊዮን ህዝብ ብዛት ያላት ህንድ በመጪው አመት 1.426 ቢሊዮን የሚደርሰውን የቻይናን ህዝብ ትተካለች ብለዋል። በህንድ እየጨመረ የመጣውን የህዝብ ብዛት አስመልክቶ በህንድ ዋና ከተማ ኒው ደልሂ ነዋሪ የሆኑት ማድሁስ ሚታ ቢሳዋስ እንዲህ ብለዋል።
በረስካሪ ወደጋ ውስጥና ይተው ወደጋና ሶሪ ተካሪ ሬ
የስራ አጥ ቁጥር ጨምሯል። በዚህ የተነሳ የበለጠ ሌብነት፣ አስገድዶ መድፈርና ግድያ ይኖራል። እነዚህ ሁሉ አሁን እየሆኑ ነው። ከአምስት አመት በፊት ደልሂ እንደዚህ አልነበረችም። የህዝብ ቁጥር በከፍተኛ ደረጃ ጨምሯል። ራሳችሁ ተመልከቱት፣ የህዝቡን ብዛት እዩት። አሁን ራሱ እዚህ ሆኜ ወደ ገበያ ልሂድ ወይስ አልሂድ በሚል ከራሴ ጋር እየተሟገጥኩ ነው። እዚህ ግርግር ማለት ብትገቡ መተንፈስ ያቅታቸዋል። ሰዎች ይገፋፋሉ። የሰው ብዛት ጨምሯል፣ እንዲሁም ደግሞ ብክለት።
የተባበሩት መንግስታት ዛሬ ማክሰኞ ያወጣው እንደ አውሮፓ አቆጣጠር የ2022 ሪፖርት እንደ አውሮፓ አቆጣጠር ከ1950 ጀምሮ የዓለም ህዝብ ከአንድ ከመቶ በታች እድገት ያስመዘገበው በ2020 መሆኑን አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ህዳር 6 2015 ዓ.ም ተምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ድምፅና ምስል አቀናባሪያችን ደግሞ ቻርልስተን ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። የሰላም ስምምነቱን ለመተግበር የሚችሉትን ሁሉ ጥረት እንደሚያደርጉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከስምምነቱ በኋላ ለመጀመሪያ ጊዜ ለተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአሸባሪነት ከተፈረጀ አካል ጋር እንዴት ድርድር ተፈጸመ በሚል ለተነሳላቸው ጥያቄ የኢትዮጵያ ሕግ ይህን እንደማይከለክል ገልጠው ዓለም አቀፍ ልምዶችንም በመጥቀስ ምላሽ ሰጥተዋል። የትግራይና የአማራ ክልሎች በይገባኛል የሚወዛገቡባቸውን ስፍራዎች በተመለከተ በሰጡት ምላሽ የፕሪቶሪያው ድርድር ይህን የሚመለከት አይደለም የሚል መልሰዋል። ጉዳዩ ዘላቂ መፍትሄ በሚያመጣ መልኩ ህጋዊ ልባት እንደሚሰጠውም አብራርተዋል። የሰላም ስምምነቱን በተመለከተ ለጠቅላይ ሚኒስትሩ ማብራሪያ እስካሁን ከህወሓት በኩል በቀጥታ የተሰጠ ምላሽና አስተያየት የለም። በዝርዝሩ ኬኔዲ አባተ።
በፌዴራል መንግስትና በህወሓት መካከል የሰላም ስምምነት ከተፈረመ በኋላ ለመጀመሪያ ጊዜ በህዝብ ተወካዮች ምክር ቤት ተገኝተው ከአባላት ለተነሱላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ለስምምነቱ ተግባራዊነት መንግስታቸው ቁርጠኛ መሆኑን ተናግረዋል።
ክቡር ጠቅላይ ሚኒስትር፣ አጠቃላይ የሰላም ስምምነቱ ሂደት እንድንታርና አይዳው ብብራራ ይህንን ስምምነት ፈጥነው ተግባራዊ ለማድረግ ከማንም ይጠበቃል? በህወሓት በኩል ያለው ዝግጁነትስ ምን ይመስላል?
የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም። ከድርድር በኋላ ብዙ ጊዜ በመተማመን እጦትና ቃል የገባነውን ባለመፈጸም ምክንያት ድርድሮች ይበላሻሉ። በዓለም ላይ 154 ድርድሮች የከሸፉት ከተስማሙ በኋላ ቃላቸውን መጠበቅ ባልቻሉ ወገኖች ነው። ጥናት ነው ይሄ። እኛ አንድ እርምጃ ይሆናል፣ ተወያይተናል፣ ተስማምተናል፣ ፈርመናል። ቀጥሎ የሚጠበቅብን የገባነውን ቃል በታማኝነት በመፈጸም ሰላሙ ዘላቂ ማድረግ። ይሄ ፈተና አልቦ አይደለም፣ ችግር አልቦ አይደለም። ያለም ለምድም ያሳየው እንደዛ ነው። ያ ችግር እንዳያጋጥም ግን አበክረን መስራት ይኖርብናል። እንደ ሀገር እንደ ህዝብ ምንም እንኳን ጦርነት ፈላጊ ሰዎች የሉም ባይባልም ብዙዎቻችን ብናደርግ መልካም የሚሆነው ለሰላም መጥጋት ለሰላም መስራት በሚንጀው አቅም ልክ ሰላም እንዲረጋገጥ መጣር ቢሆን መልካም ይሆናል። ድርድሩ በጣም ጥሩ ነገር ነው። ስምምነቱ በጣም ጥሩ ነገር ነው። ፍሬያማ ውጤታማ እንዲሆን መደገፍ ያስፈልጋል። ይሄን ብናስከትል መልካም የሚሆን ይመስለኛል። በበኩሌ ሰላም እንዲመጣ ነው የምፈልገው። በመምጣቱም ደስተኛ ነኝ። ሰላም እንዳይበላሽ በታማኝነት የምሽለው ሁሉ ጥረት ማድረግ ነው የምፈልገው። እናንተም እንድትደግፉ የምፈልገው በዛው መንፈስ።
የፌደራሉ መንግስት በተወካዮች ምክር ቤት በሽብርተኝነት ከተፈረጀ አካል ጋር ድርድር አድርጓል የሚሉና ሌሎች የሰላም ድርድሩን ሂደት በመቃወም የሚነገሩ መሰል ትችቶች መኖራቸውን በተመለከተም የተጠየቁት ጠቅላይ ሚኒስትሩ ምላሽ ሰጥተዋል።
የፌደራል መንግስት በዚሁ ምክር ቤት አሸባሪ ተብሎ ከተፈረጀው ተነጋር ድርድር አድርገው ስምምነት ተደርሶ ይያለ የመንግስትን አሰራርና አመራር የሚተቹ አክቲቪስቶች ጋዜጠኞችና ፖለቲከኞች እየታፈኑ ለሰርግ ተዳርገዋል።
አንዳንድ ውጭ ሀገር የሚኖሩ የዲያስፖራ አባላትና ተከታዮቻቸው ሂደቱን ያጣጣሉ እንደሆነ ይስማል። እነዚህ አካላት በብልጽግና የሚመራው መንግስት ብቻውን መደራደር አይችልም። ከአሸባሪ ጋር መደራደር ተገቢ አይደለም። ስምምነቱ ከቲፒኤልኤፍ እንጂ ቲዲኤፍ ጋር አይደለም ወዘተ ማደናገሪያ ሐሳቦችን እየተነዘሩ ይገኛሉ። ክቡር ጠቅላይ ሚኒስትር፣ ሰላምን የሚቃወሙ አካላት ፍላጎታቸው ምንድነው? ውሳኔዎችንስ ተግባራዊ ለማድረግ እንቅፋት አይሆንም ወይ?
ድርድሩን በመለከት ከአሸባሪ ጋር ተደራድራችኋል ተባለው ከዚህ ቀደም በተለያየ መዘግ ሲነሳ ሰማለሁ። ያው የተከበረው ምክር ቤት ያወጣችሁ ታዋጅ ከአሸባሪ ጋር አትደራደር አይልም። ከአሸባሪ አታሰልጥን፣ አታስታጥቅ፣ አትደግፍ ነው የሚለው። እኛ ህጉን ተከትለን አላስታጠቅንም፣ አልደገፍንም፣ አላሰለጠንም። ህጉ ግን አትደራደር ስለማይል ሁለተኛው የዓለም ልምድ ማየት ጠቃሚ ይሆናል። አሜሪካ ታሊባንን ለ20 ዓመት አሸባሪ ብላ ሰይማለች። ታሊባን ጋር ግን የአሜሪካ ፕሬዝዳንት በስልክ ጋር እንኳን እንዳወሩ በይፋ ይናገራሉ፣ ይደራደራሉ። በንግግር ውስጥ የሚገኝ ትርፍ ካለ ደግሞ ይሄ ማለት ነው። አሸባሪ የተባለ ኃይል ጋር መነጋገር ሰላም እስከመጣ ድረስ ሽብር ማያስቀጥል እስከሆነ ድረስ ክፉ አይደለም። ከዚህ ቀደም እኛ ቲፒኤልኤፍ እና የትግራይ አንድ አይደለም ስንል ተሳስተዋል፣ አንድ ነን አሉ። አሁን ደግሞ ውይይት ሲኬድ ቲፒኤልኤፍ አልተወያየም እንትና ተወያያሉ። ትክክለኛ ያሁኑ ሀሳብ ነው። ቲፒኤልኤፍ እና ትግራይ አንድ አይደለም። ብልጽግናና ኢትዮጵያ አንድ አይደለም። ብልጽግና ይደግፉ ኢትዮጵያውያን አሉ፣ ይቃወሙ ኢትዮጵያውያን አሉ። አንድ ህዝብ በጅምላው የኔ ብቻ ነው ማለት አይቻልም። የትግራይ ህዝብ ሰላም ፈላጊነቱን ወታደሮቻችን ባሉበት ቦታ ሁሉ ተረጋግጧል። እንደሰማችሁት ዛሬ ወታደር ነፍሰ ጡር ያዋልዳል፣ የአርሶ አደር ማሳ ያርሳል፣ ኮሽሮና ውሃ ይሰጣል። ይሄንን ወታደር ነው ያጠቃ ነው ትግራይ ህዝብ ይናገራል። ይሄን መከተል ያለበት ይሄ መልካም ነገር አይበለሻሽም ወይ? ስለነገ ማንም ሰው ጋራንቲ ሊሰጥ አይችልም። እኛ ግን ዛሬ ነገ በተቻለ መጠን ለሰላም ታምነን መትጋት አለብን ብለን ነው መወሰን ያለብን እንጂ ምን እንደመጣ ከወዲሁ መናገር ያስቸግራል። እና ድርድሩ በጣም ጥሩ ነገር ነው። ስምምነቱ በጣም ጥሩ ነገር ነው። ፍሬያማ ውጤታማ እንዲሆን መደገፍ ያስፈልጋል።
ሌላው ለጠቅላይ ሚኒስትሩ የቀረበላቸው ጥያቄ በትግራይና በአማራ ክልሎች የይገባኛል ውዝግብ ካለባቸው ስፍራዎች አንዱ የሆነውን የትግራይ ክልል ምዕራብ ትግራይ የሚለውንና አማራ ክልል በበኩሉ ወልቃይት ብሎ የሚጠራውን ስፍራ የተመለከተ ነው።
የፌደራሉ መንግስት ከተነጋ በደረሰው ስምምነት መሰረት ስምምነት ያልተደረሰባቸውን አካባቢዎች በህገ መንግስታዊ መልኩ ይፈታሉ በሚል ስምምነት መደረሱን ነግሮናል። ይሁንና አካባቢዎቹ ማለትም ወልቃይትና ራያ የኢትዮጵያ ህገ መንግስት ከነጠቁ በፊት ወደ ትግራይ ክልል የተካተተ በፖለቲካ ውሳኔ የተካለሉ ናቸው። በሁለቱ አካባቢዎች የሚኖረው ህዝባችን እነዚህን አካባቢዎች በመስዋዕትነታቸው ያረጋገጡትን አንጻራዊ እፎይታ ላላስፈላጊ ክርክርና ሙግት በሚዳረግ መልኩ ስምምነት መድረሱን እንዴት ያዩታል?
የፕሪቶሪያው የሰላም ስምምነት የይገባኛል ጥያቄ ያለባቸው አካባቢዎች ጉዳይ በኢፌዴሪ ህገ መንግስት መሰረት እልባት እንዲሰጠው ይደነግጋል። ከተወካዮች ምክር ቤት ለተነሳላቸው ጥያቄ ጠቅላይ ሚኒስትሩ የሰጡት ምላሽም ከዚሁ ጋር የተያያዘ ነው።
ከወልቃይት ጋር በተያያዘ ተነሱት ጥያቄ ብዙ አነባለሁ፣ ብዙም ሰማለሁ። ወልቃይትን በሚመለከት የሚነገሩ ሽረባዎች፣ ሴራዎች፣ ኮንስፓይረሲ ብዙ ሰማለሁ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምፈልገው የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ ሄድ ነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድ ነው እንዴት ሰላም አመጣን በንግግር ችግሮቻችን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ቦታው አይደለም የተስማማነው በኢትዮጵያ ህግና ስርዓት ይፈጸም። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያስተት እንዳይደገም ነው። ዛሬ በጉልበት ነገ ታገሰ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱም ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይትነቱን ነው አጥንቁብኛለሁ እንጂ ከእንግዲህ በኋላ ትግራይ የሚባል ጋር አልገናኝም አልነጋገርም አላለም። አይችልም ቢልም ይሄን በህግና በስርዓት እንፈጽም። ለወልቃይት ይጠቅማል፣ ለአማራ ይጠቅማል፣ ለትግራይ ይጠቅማል። የሚጎዳው ነገር የለም። በህግና ስርዓት እንፈጽም የሚለውን ነገር ከብዙ ተንኮል ጋር ማያያዝ አስፈላጊ አይደለም። እርስዎ እንዳሉት ነው። እዛ አካባቢ ጥያቄ ረዘም ላለ ጊዜ ነበረ። ለዛ ብለን ነው ኮሚሽን አቋቋም ነው ከዚህ ቀደም ገልጫለሁ። አሁንም ያንም የነበረን አቋም በህግ አግባብ በምክክር በውይይት ይፈታ የሚል
በጦርነት ለተጎዱ አካባቢዎች ሰብአዊ እርዳታ በማቅረብ አገልግሎቶችን ወደ ነበሩበት በመመለስና ተፈናቃዮችን ወደ አካባቢያቸው እንዲመለሱ በማድረግ መንግስት ፈጣን እርምጃዎችን እየወሰደ ይገኛል ሲሉም ጠቅላይ ሚኒስትር አብይ ተናግረዋል። እነዚህ ተግባራት አቅም በፈቀደ መጠን መከናወናቸውን ይቀጥላሉ ሲሉም ገልጸዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቅዳሜ ዕለት ባወጣው መግለጫ የሰብአዊ እርዳታ ተደራሽነት መፈቀዱን ያረጋገጠ ሲሆን አስቀድሞ ተግባራዊ የሆነውን የሰብአዊ አቅርቦት ተደራሽነት ፈቃድ በደስታ እንቀበላለን ማለቱና ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የሰብአዊ እርዳታ አቅርቦት እንደምትቀጥል መግለጹን መዘገባችን ይታወሳል። በተያያዘ የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ ዛሬ ባወጣው መግለጫ ጦርነቱ ባለፈው ነሐሴ ካገረሸበትና የፕሪቶሪያውና የናይሮቢው ስምምነቶች ከተፈረሙ በኋላ ለመጀመሪያ ጊዜ ዛሬ ማክሰኞ ህዳር 6 2015 ዓ.ም የህክምና ቁሳቁሶችን የጫኑ ሁለት የጭነት መኪናዎች መቀሌ ገብተዋል ብሏል። በዚህም የዓለም አቀፍ ቀይ መስቀል ኮሚቴ 40 ቶን የሚሆኑ በጣም በአስቸኳይ የሚያስፈልጉ መድኃኒቶችን ለህክምና ተቋማት አቅርቧል ሲልም ገልጿል። በሚቀጥሉት ቀናት ተጨማሪ የህክምና ግብአቶች ወደ ክልሉ እንደሚገቡ ማስታውቋል። ጠቅላይ ሚኒስትር አብይ በሰላም ስምምነቱና አተገባበሩ ዙሪያ ዛሬ ለህዝብ ተወካዮች ምክር ቤት የሰጡትን ማብራሪያ በተመለከተ እስካሁን ከህዋት ወገን በይፋ የተሰጠ ምላሽና አስተያየት የለም። ጠቅላይ ሚኒስትሩ ከሰላም ስምምነቱ በተጨማሪ በሌሎች ወቅታዊ ጉዳዮች ላይም ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለሰዓቱ አቢር እስ አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ አማራ ክልል እናቀናለን። ከኦሮሚያና ቤንሻንጉል ጉሙዝ የተፈናቀሉ ብዙዎች ብርቱ ችግር ላይ ነን አሉ። ከኦሮሚያና ቤንሻንጉል ጉሙዝ ክልሎች የተለያዩ ወረዳዎች ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን የሚገኙት ተፈናቃዮች በከፋ ችግር ውስጥ መሆናቸውን ነው ለአሜሪካ ድምጽ የገለጡት። የምዕራብ ጎጃም ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት በበኩሉ በመቶ ሺዎች የሚቆጠሩ ተፈናቃዮች ማህበረሰቡ ውስጥ ተቀላቅለው እንዳሉ ገልጦ እርዳታ ለመስጠት ቁጥሩን የማጣራት ስራ ግን በመሰራት ላይ ነው ይላል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ተፈናቃዮቹ በቂ ድጋፍ እንዳላገኙ ማረጋገጡን ጠቁማ አስቴር ምስጋናው ተከታዩን አድርሳናለች።
ሶስት ዓመት በፊት ከምስራቅ ወለጋ ሊሙ ወረዳ በወቅቱ በነበረው ግጭት ምክንያት ተፈናቅለው ወደ ምዕራብ ጎጃም ዞን እንደመጡ የሚናገሩት አቶ አበዛው እጅጉ በዞኑ ዋና ከተማ ፍኖተ ሰላም ከሚገኙ ተፈናቃዮች መካከል ናቸው። የቀን ስራ እየሰሩ ቤት ተከራይተው 9 ልጆቻቸውን ያስተዳደሩ እንደነበርና ችግሩ ሲጠናባቸው 4 ልጆቻቸውን ዘመድ ለምነው ማስጠጋታቸውን ይናገራሉ። በእድሜያቸው መግፋት ምክንያት ስራ መስራት እንዳልቻሉና ቤተሰቦቻቸውን መቀለብ እንደተሳናቸው ለአሜሪካ ድምጽ ያብራሩ።
በቃ አንዳንድ ዘመድ ተጠግተው ለጊዜው ባይሆን እህል እንኳን ገልተው እንዲያጥሩ ብለን በየቤት ዘመድ ማለት ነው ዘመድ ዘንዳ 7 ወር ነው 8 ወር አካባቢ ሊሆነን ነው። በቃ እንግዲህ እርዳታ ተቋረጠ። ታኖች ለስራ ያልደረሱትም እዚህ ተፈልኛ
ምን ይሰራሉ?
ማለት የምሰራው ነገር የለኝም። በእድሜ የምሸምገል ብያለሁኝ። በቃ ዝም ብዬ ነው ምንም የምሰራው ስራም አልቻልኩም ለመስራትም። ዝም ብዬ ነው ተቀምጬ ያለው ምን የምሰራው ብለሽ
አቶ ልበሞኝ ደምሌም ከኦሮሚያ ክልል ምስራቅ ወለጋ ዞን ተሰደው በፍኖተ ሰላም ከተማ ከሚገኙት ተፈናቃዮች መካከል ናቸው። ሰብአዊ እርዳታ ከቆመ ከ7 ወር በላይ በመሆኑ በከፋ ችግር ውስጥ መሆናቸውን ተናግረዋል።
ስታመት ሊሆነለው እንግዲህ በክራይ ዘመን ከላስተዳደሩ ምን መላው ማከላል እርዳታ ነበር የሚሰጡን። እርዳታውም አቆመው በየተወለዳችበት ወረዳ ከማጥፎ ያሉ በዛ አባሮን ሰው ነው በችግር ላይ ነው ያለ። እርዳታ ቆመ ወደ 7-8 ወር ሆኖታል። ተወጥቶ ዳፍ በቃ እንዳንሞት እንዳንድ ነው የቀን ስራ ጭቃ መረጃ ምናምን የእንጨት ፈለጣ አጋጣሚ አልፎ አልፎ
የምዕራብ ጎጃም ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተዋቸው ዓለም ነው ከ2011 ጀምሮ ከኦሮሚያና ከቤኒሻንጉል ክልሎች የመጡት ሺዎች የሚቆጠሩ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው እንደሚገኙ ገልጸዋል። ይደረግላቸው የነበረው የተቆራረጠ ድጋፍ እንደነበረና በአሁኑ ሰዓት ሙሉ በሙሉ መቋረጡን አስረድተዋል።
ከኦሮሚያና ከቤኒሻንጉል ክልሎች ወደ 280,000 ተፈናቃዮች አሉን። እነዚህ ተፈናቃዮች ያው እንደሚታወቀው አይት በየቤቱ ነው ያሉት የዘመዶቻቸው ነው የሚገኙት እና አሁን ያው ሀገሪቱ ያለችበት የሁኔታ ስለሚታወቅ አብዛኛው ፓኬጁን ጠብቆ አይመጣም። ተረጂዎች ስንዴ አሁን የስንዴ የእህል ጥረት ስላለ እነዚህ ከ282 ተፈናቃዮቹ አሁን የማጥራት ስራ እየተሰራ ነው። የማጥራት ስራ ምንድነው? ቢያንስ አቅም ያላቸው የገጠር መጠቀሚያ መሬት ያላቸው አግኝተ በሚኖሩበት ማለት ነው በምዕራብ ጎጃም እንደ መኖሪያ ቤት ያላቸው ከተለያየ አቅም ኖሯቸው በንግድ ስራ የተሰማሩ ካሉ እነዚህ ከተፈናቃይነት ይሰረዛሉ ሳይሆን ቢያንስ እቺ ሀብቱ ውስን ስለሆነ ጥረት ስላለ የሚመጣው ስንዴ ለሁሉም ማደረስ ስለማይቻል እነዚህ ሰዎች ከእርዳታው ይገለሉና ከተፈናቃይነት መዝገባቸው አይሰረዙም። ከእርዳታው ግን ምንም የሌላቸው ቤት እንኳን ለመከራየት ሽንት ቤት ሞላ እየተባሉ ሰባት መስሚት ቤተሰብ ያላቸው ሰዎች ከማህበረሰቡ እየተገለሉ ኬንዳ ዘርግተው ነው የሚኖሩት አብዛኞቹ። እና እነዚያን ቤት ያለው ሰው ቢያንስ የቀን ስራም ሲሰራ ውሎ ማታ ቤቱ የሚጠለሙበት ካለው እነዚህ ምንም የሌላቸው ድሃዎች እጥረት ስላለ የሀብቱ ጥረት ስላለ ቅድሚያ ለእነዚያ ቢሰጥ በሚል የማጣራት ስራ ተጣርቶ አሁን ወደ 180,000 እንደዞናችን ስንዴ የምንጠይቅለት አካላት ተፈናቃዮች አሉን ማለት ነው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ያሱ መስፍንም ተፈናቃዮቹ በቂ ድጋፍ እያገኙ አይደለም ብለዋል።
ራቦጀን በአብዛኛው የተፈናቀሉ ተፈናቃዮች ማንነትን መሰረት ባደረገ ጥቃት ተፈናቅለው ከአጎራባች ክልሎች የመጡ ተፈናቃዮች ናቸው። ትክክል ነው። እነዚህ ተፈናቃዮች 100% ችግር ፈች ሆነ ምግብ ድጋፍ እየተደረገላቸው ምን ሆነ መውሰድ አይቻልም ምክንያቱም የመቆራረጥ ጉዳዮች ይታያሉ። ድጋፉ ከተፈናቃዩ ቁጥር ጋር ባለመመጣጠኑ የሄደው የቀረበው ድጋፍ እየተሰራጨ አይደለም የሚል ነገር አለ። እሱንም ችግሩን ለመፍታት ጥረት እያደረግንም እየሰራን እንገኛለን።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባለፈው ወር ባወጣው ሪፖርት ከኦሮሚያ ክልል በግጭት ምክንያት እየተፈናቀሉ ወደ አማራ ክልል የሚገቡ ተፈናቃዮች ቁጥር ማሻቀቡን ገልጿል። ድርጅቱ የአካባቢውን ባለስልጣናትና የግብረሰናይ ድርጅቶችን ጠቅሶ ባወጣው ሪፖርት ከኦሮሚያ ክልል ወለጋ ዞኖች የተፈናቀሉ ወደ አማራ ክልል ጎጃም፣ ሰሜን ሸዋ፣ ደቡብ ወሎና ዋግምራ ዞኖች እንዲሁም ወደ ባህር ዳር እየገቡ መሆኑን ጠቅሷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ለተከታዩ ርዕስ ደግሞ ወደ አዲስ አበባ ነው የምንመለሰው። በአሁኑ ወቅት እስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በ30,000 ብር ዋስ እንዲፈታ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ዛሬ ቢወስንም የቂሊንጦ ማረሚያ ቤት ሊለቀው ፈቃደኛ አይደለም ሲሉ ጠበቃውና ወንድማቸው ለአሜሪካ ድምጽ ገልጠዋል። ገብረ ሚካኤል ገብረ መድን ያጠናቀረውን የዚህን ዘገባ ዝርዝር ሀብታሙ ስዩም እንደሚከተለው ያቀርበዋል።
ቀደም ሲልም ይኸው ችሎት ተመስገን በ100,000 ብር ዋስትና እንዲለቀቅ ወስኖ የነበረ ቢሆንም አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ በማለቱ ሳይፈታ መቆየቱ ታውቋል። ወንድሙ አቶ ታሪኩ ደሳለኝ ወደ ማረሚያ ቤቱ ሄደው እንደነበርና ማረሚያ ቤቱ የፍርድ ቤት ትዕዛዝ ቢደርሰውም አይፈታም የሚል ምላሽ እንደሰጣቸው ገልጸዋል። ማረሚያ ቤቱ ያለቀቀበትን ምክንያት የተመስገን ደሳለኝ ጠበቃ አቶ ቤተማርያም አለማየሁ ሲናገሩ ቀደም ሲል ከፍርድ ቤት ጋር በተለዋወጣቸው የጽሑፍ ሰነዶች የሚያውቀው ጉዳይ የሽብር ጉዳይ የነበረ መሆኑን መጠቆሙንና ዛሬ ተጽፎ የደረሰው የተለየ በመሆኑ እንደሆነ ማሳወቁን ገልጸው ፍርድ ቤቱ ማብራሪያ እንዲሰጠኝ በደብዳቤ ጠይቃለሁ ብለዋል። ሆኖም የሽብር ጉዳይ የተባለው ነገር ማረሚያ ቤቱ ያመጣው አዲስ ነገር ነው የሚሉት አቶ ቤተማርያም በፍርድ ቤትና በማረሚያ ቤቱ መካከል እንዲህ አይነት የጽሑፍ ልውውጥ እንዳልነበረ ተናግረዋል። ክሱ ወታደራዊ ምስጢሮችን ለሕዝብ መግለጽ እየተባለ መቆየቱንና ለደንበኛቸው ሲከራከሩ የነበረውም በዚህ የክስ ጭብጥ ጉዳይ እንደነበረ አመላክተዋል። ከፌዴራል ማረሚያ ቤቶች አስተዳደር አስተያየት ለማግኘት ጥረት እያደረግን ነው። እስካሁን አልተሳካም። ምላሽ ለማግኘት ጥረታችንን እንቀጥላለን።
ሀብታሙን አመሰግናለሁ ለዘገባው። ገብረ ሚካኤል ገብረ መድን ነው ያደረሰን። ገብረ ሚካኤልንም አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ ጎረቤት ሶማሊያ ጉዳይ ይወስደናል። የአልሻባብ መሪዎችን ለሚያስይዝ ጥቆማ የ10 ሚሊዮን ዶላር ሽልማት። ዩናይትድ ስቴትስ የሶማሊያው ሽብርተኛ ቡድን አልሻባብ 3 ቀንደኛ መሪዎችን የሚያስይዝ ጥቆማ ለሚሰጥ የመደበችውን ወሮታ በጥፍ ማሳደጓንና እስከ 10 ሚሊዮን ዶላር የሚደርስ ሽልማት እንደምትሰጥ አስታወቀች። ሁለቱ ተፈላጊዎች የቡድኑ ዋነኞቹ መሪዎች ሲሆኑ ሶስተኛው ደግሞ ላለፉት 14 ዓመታት የቡድኑ አባል የሆነ አንድ የዩናይትድ ስቴትስ ዜጋ መሆኑም ተመልክቷል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህ ሪፖርት ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
አህመድ ዲሪዬ፣ መሐመድ ካራቴና ጂሃድ ሙስጠፋ የሚባሉትን የአልሸባብ መሪዎች አድኖ ለመያዝ እንዲረዱ የዩናይትድ ስቴትስ መንግስት የሶማሊያንና የአካባቢውን ሕዝብ እርዳታ ተማጽኗል። ሶስቱ ተፈላጊዎች ሶማሊያና ኬንያ ውስጥ በተፈጸሙ በርካታ ሰዎች የተገደሉባቸው የሽብር ጥቃቶች እጃቸው አለበት ተብለው የተወነጀሉ ናቸው። በሶማሊያ የዩናይትድ ስቴትስ አምባሳደር ሌሪ አንድሬ ትናንት ናይሮቢ ላይ በሰጡት ቃል ሶስቱን ተፈላጊዎች ለሚያስይዝ መረጃ ቀደም ብሎ የተመደበው ሽልማት በእጥፍ አድጎ ወደ 10 ሚሊዮን ዶላር መጨመሩን አስታውቀዋል። ይህም መሆኑ የሶማሊያ መንግስት አልሸባብን ለማሸነፍ የሚያደርገውን ጥረት ያግዛል ብለዋል።
Today we announced the doubling of the reward offers for information leading to the capture of those leading al-Shabaab.
ቀንደኞቹን የአልሸባብ መሪዎች የሚያስይዝ ጥቆማ ለሚሰጥ የተመደበው ወሮታ በጥፍ ማደጉን እናስታውቃለን። የአልሸባብን የፋይናንስ መረብ ለመበጣጠስ የታለመ አዲስ መርሃ ግብር መዘርጋቱንም እንገልጻለን። ይህም የሶማሊያ መንግስት አስቀድሞ ይፋ ያደረገውን እቅድ ለማገዝ የታለመ መሆኑን አጥብቄ ላስገነዝብ እፈልጋለሁ።
የሶማሊያ መንግስት የቀረጸው እቅድ የቡድኑን የሐሰት ሃይማኖታዊ ርዕዮተ ዓለም ለመታገል የገንዘብ ምንጮቹን ለማድረቅና እንዲሁም በውጊያው ግንባር ይህን ቡድን ድል በመምታት ማህበረሰቦችን ነጻ ማውጣትን ዓላማ ያደረገ ነው።
የሶማሊያ መንግስት ወታደሮችና የአካባቢ ሚሊሻዎች አልሸባብን ብዛት ካላቸው ከማዕከላዊ ሶማሊያ መንደሮች ለማባረር ዘመቻ እያካሄዱ ናቸው። የዩናይትድ ስቴትስ ባለስልጣናትም ሶስቱ የዚህ ቡድን መሪዎች ቢያዙ የቡድኑ እንቅስቃሴ ይበጣጠሳል፣ የአካባቢው ሰላምና ብልጽግናም ይጠበቃል ብለዋል። የዩናይትድ ስቴትስ ባለስልጣናት እንዳሉት አቡ ኡበይዳ በሚል ሌላ ስምም የሚታወቀው አንደኛው ተፈላጊ አህመድ ድሪዬ ዋናው የአልሸባብ መሪ ነው። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ኬንያ ላሙ ወረዳ ውስጥ በሚገኝ የዩናይትድ ስቴትስ ወታደራዊ ካምፕ ላይ ጥቃት ካደረሱት ታጣቂዎች ጋር ሲገናኝ የተቀረጸ ቪዲዮ ታይቷል። መሐመድ ካራቴ ደግሞ የቡድኑ ምክትል መሪ ሲሆን ያልሸባብ የጸጥታና ስለላ ክንፍ አሚኒያት አመራር ውስጥ እንዳለ ተጠቁሟል። ሶስተኛው ተፈላጊ ጂሃድ ሙስጣፋ የቡድኑ ተዋጊዎች ወታደራዊ አሰልጣኝ ሲሆን ሶማሊያ ያሉ ባዕዳን ተዋጊዎች አዛዥ መሆኑም ተመልክቷል። የቀድሞ የሳንዲየጎ ካሊፎርኒያ ነዋሪው ያልሸባብና የሌሎች ሽብርተኛ ቡድኖች አገናኝም ጭምር እንደሆነ ተገልጿል። በኬንያ የዩናይትድ ስቴትስ ኤምባሲ ዲፕሎማቲክ ሚሽን ምክትል ኃላፊ የሆኑት ማርክ ዲላርድ በሰጡት ቃል የተመደበው የገንዘብ ሽልማት ህገወጥ የገንዘብ ዝውውሮችንና የንግድ እንቅስቃሴዎችን የሚመለከቱ ጥቆማዎችን እንደሚያካትት አስረድተዋል።
To further demonstrate our resolve to disrupt and dismantle al-Shabaab's network, the United States, with the support of our Kenyan and regional partners,
ያልሸባብን መረብ ለመበጣጠስ ኬንያንና ሌሎችንም በቀጠናው ያሉ አጋሮቻችንን ለመርዳት ያለንን ቁርጠኝነት ለማሳየት ዩናይትድ ስቴትስ የቡድኑን የገቢ ምንጮች ለማድረቅ የሚያስችል መረጃ ለሚጠቁም የገንዘብ ወረታ ተሰጣለች። ይህም አልሸባብ በሀገር ውስጥ ገቢ ለማግኘት የሚበዘብዘውን የተፈጥሮ ሀብት የገንዘብ ምንጮቹንና አቀባባዮቹን የሚያስይዝ መረጃንም ይጨምራል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ወሮታ መርሃ ግብር የአልሸባብ የፋይናንስ መረብን የሚመለከት ጥቆማ ለሚሰጥ ሽልማት ሲመድብ የትናንቱ የመጀመሪያው መሆኑ ተገልጿል።
አመሰግናለሁ ቆንጂት። ተከታዩ ርዕስ ደግሞ ወደ ምስራቅ አፍሪካ ወደ ኡጋንዳ ይወስደናል። በኡጋንዳ የተከሰተው የኢቦላ ወረርሽኝ እየቀነሰ መሆኑ ተነገረ። የኡጋንዳ ጤና ሚኒስቴር በአገሪቱ የተከሰተው የኢቦላ ወረርሽኝ ስርጭቱ ጋብ እያለ መሆኑን በማስታወቅ ላይ ነው። የሚኒስቴር መስሪያ ቤቱ ይህን መግለጫ ያወጣው የአገሪቱ የመገናኛ ብዙሃን አፈትልኮ የወጣ ነው የተባለ አንድ ሰነድ በመጥቀስ ወረርሽኙ እስከሚቀጥለው ሚያዝያ ወር ድረስ የ500 ሰዎችን ሕይወት ሊነጥቅ እንደሚችል መዘገባቸውን ተከትሎ ነው። ወረርሽኙ መታየት ከጀመረበት ካለፈው መስከረም ወር አንስቶ እስካሁን 137 ሰዎች በወረርሽኙ ወይም በበሽታው መያዛቸው ሲታወቅ፣ ሌሎች 54 ሰዎች ደግሞ ሕይወታቸውን አጥተዋል። እንግዲህ ወልዴ እንዲህ ያቀርባል።
በኡጋንዳ ኢቦላ ሱዳን ተብሎ የሚጠራው ቫይረስ ከቁጥጥር ውጪ የተሰራጨ ነው የሚሉ ሪፖርቶች ከወጡ በኋላ የሀገሪቱ የጤና ጥበቃ ሚኒስቴር ባለስልጣናት በተቃራኒው ስርጭቱ ጋብ እያለ መሆኑን በመናገር በመገናኛ ብዙሃን አፈትልከው ወጡ የተባሉ መረጃዎችን በማስተባበል ላይ ናቸው። በበሽታው የሚያዙ ሰዎች ቁጥር ጋብ እያለ መሆኑን ያለፉት ሳምንታትን አሃዝ በመጥቀስ የኡጋንዳ የጤና ጥበቃ ሚኒስትር የሆኑት ዶክተር ጄን ሩት አሰንግ ባለፈው አርብ ለዜና ሰዎች ተናግረዋል። በእንግሊዝ ሀገር በሚታተመውና ዴይሊ ቴሌግራፍ በተሰኘው ጋዜጣ ላይ የወጣ አንድ ጽሑፍ ከለጋሾች አፈትልኮ ወጥቷል ያለውን ዶሴ በመጥቀስ በዚህ የፈረንጆች ዓመት መጨረሻ 250 ሰዎች እንዲሁም በመጪው ሚያዝያ 500 ሰዎች በተውሳኩ ምክንያት እንደሚሞቱ የሚኒስቴር መስሪያ ቤቱ ግምቱን አስቀምጧል ሲል ጠቁሞ ነበር። ሚኒስትሩ አሰንግ እንደሚሉት ግን ወረርሽኙ በቅርብ ክትትል የተደረገበት መሆኑንና በበሽታው የተለከፉ ሰዎችን በተመለከተም ክትትል የተደረገ መሆኑን ተናግረዋል። በካምፓላ ያሉና በበሽታው የተያዙ ሰዎች በኳራንቲን ወይም አንድ ቦታ ብቻ እንዲቆዩ የተደረጉ ሲሆን ካሳንዳ ተብሎ በሚጠራው አውራጃ ግን ባለስልጣናት ወረርሽኙን ለመቆጣጠር ቀላል ሆኖላቸዋል ብለዋል ሚኒስትሯ። መንግስት በከፍተኛ ሁኔታ የተጠቁትን ሙቤንዴና ካሳንዳ የተባሉትን አውራጃዎች ለ21 ቀናት በቤት ውስጥ የመዋል እገዳ ጥሎባቸዋል። በሙቤንዴ አዲስ ወረርሽኝ እየታየ ባይሆንም መንግስት አንደኛ ደረጃ ትምህርት ቤቶች እንዲዘጉ አዟል።
We have never done any modeling for this Ebola outbreak. Not Ministry of Health, not the scientific advisor.
የጤና ጥበቃ ሚኒስትሩም ሆነ ሳይንሳዊ አማካሪ ኮሚቴው ወይም ብሔራዊ የፕላን ባለስልጣኑ ለዚህ ኢቦላ ወረርሽኝ ሳይንሳዊ ቀመር ሰርቶለት አያውቅም። ስለዚህ ቀመሩን የሰሩት ራሳቸው እነ ዴይሊ ቴሌግራፍ ናቸው። ከዚህ በተጨማሪ ሙቤንዴና ካሳንዳ አውራጃዎች ኳራንቲን ወይም የቤት የመዋል እገዳ ተጥሎባቸዋል። 100% ምንም በሽታው ሊታይ አይችልም ግን ማለታችን አይደለም።
በኡጋንዳ የዓለም ጤና ድርጅት ተወካይ የሆኑት ዮናስ ተገን በሪፖርቱ የወጡ የበሽታውን የወደፊት ሁኔታ የሚያሳዩ አሃዞች የተጋነኑ መሆናቸውን በጋዜጣዊ መግለጫ ላይ ተናግረዋል። ተገን እንደሚሉት ባለፈው ሳምንት የተመዘገቡት 5 የተረጋገጡና አዲስ በበሽታው የተያዙ ሰዎች ሲሆኑ ባለፉት 3 ሳምንታት ወረርሽኙ እያሽቆለቆለ መጥቷል። ከጤና ድርጅቱ የተገኙ ናቸው የተባሉና ሐሰተኛ ናቸው ያሏቸውን መረጃዎች በዴይሊ ቴሌግራፍ ላይ ተጽፎ ማየታቸው እንደገረማቸው ማልሸሸጉም።
የምጽአት ቀን ሁኔታን እየነገሩን አይደለም። በተለመዱ ሁኔታዎች እንኳን ለምሳሌ የዓለም ጤና ድርጅት ተቅማጥና ሌሎች ምልክቶችን የምንመረምርበትን ጥቅሎች በተለያዩ ቦታዎች እናሰራጫለን። 300 400 500 ለሚሆኑ ተማሚዎች የሚበቃ በሽታው በዚያ አካባቢ አለ ማለት ነው አይደለም። ዘጋጅታችንን ነው የሚያሳየው። ቀመሩን የዓለም ጤና ድርጅት እንዳልሰራም አረጋግጥልሻለሁ። ግራፉን ሳይ ገርሞኛል። የጤና ድርጅቱ እንዲህ አይነት ግራፍ አይሰራም።
በአገር ውስጥ የሚወጡ ሪፖርቶች ደግሞ በጤና ጥበቃ ሚኒስትሯና በለጋሾች መካከል በሽታውን ለመከላከል የተመደበው መዋለ ንዋይ በምን መልኩ መያዝ አለበት የሚለው ጉዳይ ላይ ንትርክ ውስጥ መሆናቸውን እያመለከቱ ነው። በኡጋንዳ የዩናይትድ ስቴትስ አምባሳደር የሆኑት ናታሊ ብራውን በሽታው መታየቱ ከተዋወጀበት ከመስከረም ወር አንስቶ አገራቸው በፕሮጀክት አስፈጻሚ አጋሮች በኩል 22.3 ሚሊዮን ዶላር መላኳንና ይህም በኡጋንዳ መንግስት መሪነት የሚካሄደውን በሽታውን የመዋጋት ዘመቻ ለመደገፍ መሆኑን ተናግረዋል። 6 ሚሊዮን የሚሆን ገንዘብ በቀጥታ ለሚኒስቴር መስሪያ ቤቱ እንደተሰጠ ማክለዋል። ገንዘቡ በአግባቡ ጥቅም ላይ እንዲውልም አጽንኦት ሰጥተው ተናግረዋል።
We also, you know, appeal to everyone in government and everyone involved to really do what they can.
እንደሚታወቀው በመንግስት ውስጥ ያሉትም ሆነ ሌሎች ጉዳይ የሚመለከታቸው ሁሉ የሚችሉትን እንዲያደርጉና ሙስናን እንዲያጠፉን ጠይቃለን። የተለመደው የገንዘብ እርዳታ ወደሚፈልጉት ሰዎች ሳይደርስ ግለሰቦች ኪስ ውስጥ የሚገባ ከሆነ ሁሉንም የሚጎዳ ነው የሚሆነው።
ኢቦላ ሱዳን ተብሎ የሚታወቀውን ቫይረስ መነሻ በተመለከተ አሁንም ቁርጥ ያለ ሳይንሳዊ መልስ የለም። ባለፈው ወር የጤና ሚኒስቴሩ 189 የሌሊት ወፎችን በመያዝና 320 ናሙናዎችን በመውሰድ የኢቦላ ምንጭን ለማወቅ ሙከራ አድርጓል። የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ኃላፊ የሆኑት ዶክተር ሊሳ ኔልሰን ምርመራው አሁንም በሂደት ላይ ነው ብለዋል።
We're interested in understanding the source of this outbreak.
እኛ ማወቅ የምንፈልገው የዚህን ወረርሽኝ ምንጭ ነው። ለምን ሙቤንዴና ካሳንዳ ይህ ወደፊት የሚኖሩ ስርጭቶችንና ለበሽታው በተለይ ተጋላጭ የሆኑትን የማህበረሰብ ክፍሎችን እንዳካባቢያቸው ጸባይ ለመለየት ነው። የዚህ አደገኛ ገዳይ በሽታ ምንጭ ምንድነው? ከዚህ በፊት በተደረገው ጥናት መሰረት የሌሊት ወፎች ማርበርግ ቫይረስን ጨምሮ ሌሎችን ቫይረሶች እንደሚሸከሙ እናውቃለን።
ኡጋንዳ የኢቦላ ወረርሽኝን መከሰቱን ያወጀችው ባለፈው መስከረም 10 ሲሆን ቀደም ብሎ በነሐሴ ወር ህይወት ሲቀጥፍ እንደነበርም አስታውቃለች። 16 ህመምተኞች አልጋ ይዘው በመታከም ላይ ሲሆኑ 65 ደግሞ ከበሽታው አገግመዋል። 4147 ደግሞ ቫይረሱ ከያዛቸው ጋር ንክኪ ሳይኖራቸው አይቀርም በሚል ክትትል የተደረገባቸው መሆኑን የጤና ባለስልጣናት አስታውቀዋል። አሁን በቫይረሱ እንደተያዙ የተረጋገጠው 137 ሰዎች ናቸው።
አመሰግናለሁ። እንግዱ አድማጮች፣ ለምሽቱ የመጨረሻው አዳረግነው የመጽሔት ርዕስ ነው የምንሻገረው። ባይደንና የቻይና አቻቸው ከባሊው የቡድን 20 ስብሰባ ትይዩ ተገናኝተው ተነጋገሩ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንና የቻይና አቻቸው ሺ ጂንፒንግ በባሊ ኢንዶኔዥያ በፕሬዝዳንት ጆኮ ዊዶዶ አስተናጋጅነት እየተካሄደ ባለው የቡድን 20 ጉባኤ ጎን ለጎን ዛሬ ሰኞ ተገናኝተው ተነጋግረዋል። ከፕሬዝዳንቱ ጋር የተጓዘችው የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ዊዳ ክስዋራ ያጠናቀረችውን ዘገባ የደንገረመው እንደሚከተለው ታቀርበዋለች።
የመስናኛ ደሴት የሆነችው ባሊ ሲጠበቅ የነበረውን የሁለት ሀያል ሀገራት መሪዎችን ስብሰባ አስተናግዳለች። የዩናይትድ ስቴትስን ጆ ባይደን እና የቻይናውን ሺ ጂንፒንግ። በታይዋን ጉዳይ በሁለቱ ሀገራት መካከል ውጥረት በሰፈነበት በዚህ ወቅት ሁለቱም መሪዎች ልዩነትን ማቻቻልና ግጭትን ማስወገድ አስፈላጊ መሆኑን አጽንኦት ሰጥተዋል። በቅድሚያ የቻይናው ፕሬዝዳንት ሺ ጂንፒንግ።
We as the leaders of China and the United States should play a role in guiding and setting the direction.
እኛ እንደ ቻይናና ዩናይትድ ስቴትስ መሪዎች የሁለቱ ሀገራት ግንኙነትን ለማዳበርና ትክክለኛ አቅጣጫ እንዲይዝ ሚና መጫወት አለብን።
ሶስት አጥን በወሰደው ውይይታቸው ራስ ገዝ በሆነችው ነገር ግን ቻይና እንደ ራሷ ግዛት በምትቆጥራት ታይዋን ምክንያት የተፈጠረውን ውጥረት ለማርገብ እንደሚሹ ባይደን ተናግረዋል።
I do not think there's any imminent attempt on the part of China to invade Taiwan.
ቻይና ታይዋንን ለመውረር አይቀሬ ሙከራ የምታደርግ አይመስለኝም። እኛ በታይዋን ላይ ያለን ፖሊሲ በፍጹም እንዳልተቀየረ ግልጽ አድርጌያለሁ። ከዚህ በፊት የነበረንን አቋም ነው አሁንም ያዝነው። በቻይናና በታይዋን መካከል ያሉት ጉዳዮች በሰላም ሲቋጩ ማየት እንደምንሻ ግልጽ አድርጌያለሁ።
ባይደን እንዳሉት ቤጂንግ ሰሜን ኮሪያን የማታጀባት ከሆነ ዩናይትድ ስቴትስ አጋሮቿን ለመከላከል ትንቀሳቀሳለች። ባይደን ዛሬ ቀደም ብሎ በኢኮኖሚ የበለጸጉ 20 ሀገሮች ስብስብ በሆነው የቡድን 20 ጉባኤ አስተናጋጅ ከሆኑት ከኢንዶኔዥያው ፕሬዝዳንት ጆኮ ዊዶዶ ጋር ተገናኝተዋል።
As I told you, Mr. President, I don't think I'm going home.
ክቡር ፕሬዝዳንት እንደነገርኩ ወደ ሀገሬ የምመለስ አይመስለኝም።
ጓደኛዬ ቀልዶ የመጣው ኢንዶኔዥያ የሩሲያውን ፕሬዝዳንት ቭላድሚር ፑቲንን መጋበዝ የለባትም በማለት ምዕራባውያን መሪዎች በጉባኤው ላለመሳተፍ መዛታቸውን ተከትሎ በዋሽንግተንና በጃካርታ መካከል ለወራት ውጥረት የሰፈነበት ዲፕሎማሲያዊ ምልልስ መደረጉን በማስከተል ነው። ሰጥቶ መቀበል ላይ የደረሱት ዩክሬን የቡድን 20 አባል ሀገር ባትሆንም ፕሬዝዳንት ቮልዲሚር ዘለንስኪ እንዲጋበዙ በማድረግ ነበር። ዘለንስኪ በቪዲዮ ስብሰባውን ይሳተፋሉ። ሞስኮ ደግሞ የውጭ ጉዳይ ሚኒስትሯን ሰርጌይ ላቭሮቭን ትልካለች። በዩክሬን ያለው ጦርነት በኃይልና በምግብ ዋስትና ላይ ያስከተለው ተጽዕኖ ነገ ማክሰኞ በሚጀምረው የቡድን 20 ጉባኤ ላይ አብይ አጀንዳ ይሆናል።
ኤደን ገረሙን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምናመራው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ47 መሆኑን ያመለክታል። እንዝለቅ ወደዚያው።
የ2022 የዓለም ዋንጫ በኳታር ያመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻይነሹን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎች ውስጥ ብልጭ የሚሉ ኳከብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምጽ ይከታተሉ። እንዲሁም ከአጉሪቱ አራቱም ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ታምራዊ ኃይል አብረን እናጣጥም። የአሜሪካ ድምጽ ራዲዮ
አዎ የዓለም ዋንጫ የሁሉን ቀልብ የሳበ ነው። እንግዲህ ዝግጅታችንን በሰዓቱ እንድትከታተሉን ጋብዛለን። አሁን ቀደም ብዬ ወደ ጠቆምኩት የሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። የአማዞን የአፍሪካ ዋና መስሪያ ቤት የግንባታ ስፍራ ተቃውሞ ገጠመው። የአማዞን የአፍሪካ ዋና መስሪያ ቤት በባህላዊና ታሪካዊ ቦታ ላይ መገንባቱ እንዲያቆም የተሰጠው የፍርድ ቤት እገዳ ከተነሳ በኋላ ክሱን ያቀረቡት ማህበራዊ አንቂዎች ማክሰኞ ከህግ ጠበቆቻቸው ጋር እንደሚገናኙ ታውቋል። አንቂዎቹ እንደሚሉት በደቡብ አፍሪካ ግንባታው በሚደረግበት ስፍራ በአካባቢው ለሚገኙ ጎሳዎች ታሪካዊ ትርጉም ያለው መሆን አለበት ነው። የፕሮጀክቱ ደጋፊዎች ግን በጣም አስፈላጊ የሆነውን የሥራ ዕድል የሚፈጥርና የአካባቢውን ባህል የሚያከብር ነው ባይ ናቸው። ቪኪ ስታርክ ከኬፕ ታውን የላከችውን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ሪቨር ክለብ በመባል የሚታወቀው የጎልፍ መጫወቻና የስብሰባ ስፍራ የነበረበት ቦታ ላይ አሁን የአማዞን ህንጻ በፍጥነት እየተገነባበት ነው። ግንባታው እንዲቆም የተሰጠው የፍርድ ቤት እገዳ መነሳት ውሳኔን ግንባታውን የሚያከናውነውና ሊዝቢክ ሌዥር ፕሮፐርቲስ ትረስት የተባለው ኩባንያ በደስታ ተቀብሎታል። እንደ ኩባንያው ከሆነ በአማዞን የበላይነት የሚከናወነው ልማት 19,000 የሥራ ዕድሎችን ይፈጥራል።
ሊዝቢክ ሌዥር ፕሮፐርቲስ ትረስት 265 ሚሊዮን የአሜሪካ ዶላር የሚፈጀውንና መላውን የኬፕታውን ነዋሪ የሚጠቅመውን ፕሮጀክት በተመለከተ የተሰጠውን የፍርድ ቤት ውሳኔ በመልካም ይቀበለዋል። ይህ ውሳኔ ለአካባቢው ማህበረሰብ ጥቅም የሚሰጠውን ልማት በሚቻላቸው ሁሉ ለማስቆም ጥረት እያደረጉ ላሉ ወገኖች ግልጽ መልእክት የሚያስተላልፍ ነው።
የ266 ሚሊዮን ዶላር ፕሮጀክትን ክርክር በተመለከተ አማዞን እስካሁን አስተያየት አልሰጠም። ክሱን ያቀረቡት ኦብዘርቫቶሪ የሲቪል ማህበር የተሰኙ የማህበራዊ አንቂዎችና ታሪክ ጀንኪንስ የተባሉ የነባር ማህበረሰቦች ተወካይ የምክር ቤት አባል የፍርድ ቤቱ ሙግት ገና አላለቀም ባይ ናቸው። እነርሱ እንደሚሉት ቦታው በዓለም ቅርስነት መመዝገብ ያለበት ነው። ምክንያቱም ይላሉ እንደ አውሮፓውያን አቆጣጠር በ1510 ደቡብ አፍሪካውያን ከአውሮፓ ኮሎኒያሊስቶች ጋር ለመጀመሪያ ጊዜ ውጊያ የገጠሙት በዚህ ስፍራ ነበር። ኮሂ ኮሂ የተባለው የአካባቢው ማህበረሰብ ሰራዊት ልጆቻቸውንና ሴቶቻቸውን ያረደውን የፖርቹጋል ጦር ድል የነሱት በዚህ ቦታ ነበር። ነገዶች ቦታውን የመጀመሪያው ግጭት በማለት ይጠሩታል። ማህበራዊ አንቂዎቹ በተጨማሪ የአካባቢ ብክለትን እንደ ምክንያት ያነሳሉ። ምክንያቱም ስፍራው ዚዝቤክ እና ጥቁሩ በመባል የሚታወቁ ወንዞች የሚገኙበት በመሆኑ ግንባታው እንዲቆም ባለፈው መጋቢት የተሰጠው የፍርድ ቤት እግድ የአካባቢው የጎሳ አባላት የምክር ቤቱ አባል አይወክለንም በማለታቸውና እንደውም ልማቱን እንደሚፈልጉ ለፍርድ ቤቱ በመናገራቸው ባለፈው ሳምንት ተነስቷል። ሌዝሊ ለንደን በኬፕታውን ዩኒቨርሲቲ ፕሮፌሰር እና ኦብዘርቫቶሪ የሲቪል ማህበር የተሰኘው የአንቂዎች ማህበር ሊቀመንበር ናቸው። የሕግ ሂደቱ ገና አለማለቁንና ግንባታው በሕግ መፈቀዱን ፍርድ ቤቱ ገና በማጣራት ላይ እንደሆነ ይናገራሉ።
ጉዳዩ አሁንም ውሳኔ አላገኘም። የመጨረሻው ውሳኔ አይደለም። የክሱን አግባብነት ውድቅ አላደረጉም። እንዲሁ ትኩረት የሳበ ክስ ሆኖ በታሪክ እንዲታወስ ሳይሆን ማሸነፍ ነው የምንፈልገው።
150 ሺህ ሄክታር በሚሆነው ስፍራ ላይ አብዛኛው የፕሮጀክቱ ግንባታ ተከናውኖበታል ብለዋል።
በአጠቃላይ ምናልባት 40% የሚሆነውን የህንፃ ግንባታ አከናውኖ ሊሆን ይችላል። ነገር ግን ብዙ የሚኖሩ ነገሮች አሉ። አማዞን እያደገ ሲመጣ ተጨማሪ ህንፃዎች ሊገነቡ ይችላሉ።
ግንባታውን የሚደግፈውና ፈርስት ኔሽን ኮሌክቲቭ የተሰኘው የነገዶች ስብስብ ቃል አቀባይ የሆኑት ዘንዚል ኮሂሳን ልማቱ ነባር ማህበረሰቦችን እንደሚያከብር ጠንካራ እምነት እንዳላቸው ተናግረው የቅርስ ማዕከል፣ የመታሰቢያ መናፈሻና በነገዶቹ ስም መንገዶችና መተላለፊያዎች እንደሚገነቡ አስታውቀዋል።
እንግዱ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። አሁን ሳምንታዊው ትምህርት ከፍ ያለ ግምት የተሰጠው አዲሱ የእንግሊዝኛ ቋንቋ መማሪያ በይነ መረብ። ከሰሞኑ ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም ተማሪዎች ያለባቸውን የቋንቋ ችግር ለመቅረፍ አስተዋጽኦ እንደሚኖረው አንድ ትምህርት ባለሙያ ተናገሩ። ወደ ዝርዝሩ እንውሰዳችሁ።
ሪቨር ክለብ በመባል የሚታወቀው የጎልፍ መጫወቻና የስብሰባ ስፍራ የነበረበት ቦታ ላይ አሁን
ባለፈው አርብ በትምህርት ሚኒስቴር ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም የዩቲዩብ አይነት ሆኖ የተለያዩ የመማሪያ ይዘቶች የተጫኑበት እንደሆነ ተገልጿል። በኢትዮጵያ የትምህርት ይዘትን ለመረዳት አንዱ ችግር የቋንቋ እንደሆነ የሚገልጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደየኔ ንጉሴ እንዲህ አይነት ጥረት ችግሩን ለመቅረፍ እንደሚያግዝ ይናገራሉ።
ተማሪዎች ሁለት ነገር ነው አሁን ስትራግል የሚያደርጉት። አንደኛ ቋንቋውን መረዳት አለ፣ ሌላኛው የትምህርቱን ይዘት መረዳት አለ። ቋንቋውን ደግሞ በደንብ በአግባቡ ካልተረዱት ይዘቱን ሊረዱት አይችሉም እና ስለዚህ ቋንቋውን ማሻሻሉ ምንም ጥያቄ የለውም። ኢትዮ ቴሌኮም እና ትምህርት ሚኒስቴር ያስጀመሩት የበይነ መረብ ተጠቅሞ የእንግሊዝኛ ቋንቋን ማሻሻል የሚል ነው። እንግዲህ ተማሪዎች በአግባቡ የምጠቀሙበት ከሆነ ክፍል ውስጥ የምማሩትን የእንግሊዝኛ ትምህርት የበለጠ ለመማር እና የበለጠ ደግሞ ለመረዳት እንደ አጋዥ እንደ ተጨማሪ ሪሶርስ ሊጠቅማቸው ይችላል እና ያግዛቸዋል። በእርግጥም
የእንግሊዝኛ ቋንቋ መማሪያውን በይፋ ያስጀመሩት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን እያጓደሉ ካሉት ችግሮች አንዱ የቋንቋ አለመቻል እንደሆነ ተናግረዋል።
እንግሊዝኛ እንደ አንድ ቋንቋ ሳይሆን ትምህርቱ ኬሚስትሪውም ባዮሎጂውም ሂስትሪውም የሚማረው በእንግሊዝኛ ቋንቋ ነው። ግን እንግሊዝኛ ቋንቋ ዲቴሪዮሬት አርጎ ማንም አይደለም ተማሪው አስተማሪው ራሱ ያንን ቋንቋ የማይናገርበት በጣም የሚገርም ሲቹዌሽን ውስጥ ገብተናል።
የቋንቋ መማሪያው የትምህርት ጥራትን ለማሻሻል የሚደረገው ጥረት አንድ አካል መሆኑንም አመልክቷል።
ከዛሬ ጀምሮ ቤትም ያለ ኢትዮጵያዊ እንግሊዘኛን እንደ ቋንቋ በደንብ መማር የሚችልበት ፕላትፎርም ነው የተፈጠረው እና ይሄ ሲግኒፊካንት የሆነ የኢትዮጵያን የትምህርት ጥራት ለማሻሻል የምናደርገው ሂደት አንድ አካል የሆነ እንቅስቃሴ ነው። አሁን ዛሬ ላውንች የምናደርገው ከኪንደርጋርደን ጀምሮ እስከ 12ኛ ክፍል ድረስ ፎርማል የእንግሊዘኛ ቋንቋ የሚማር ተማሪ ምን ምን ስኪሎች ሊይዝ ይገባል በሚለው ላይ የተመሰረተ ትምህርት ነው ያዘጋጀነው።
በሰነ ስርዓቱ ላይ የተሳተፉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተቋማቸው ማህበራዊ ኃላፊነቱን ለመወጣት የተለያዩ ስራዎችን እያከናወነ መሆኑን ተናግረው ተማሪዎች ይህን ፕሮግራም ሲጠቀሙ የኢንተርኔት ወጪ እንዳይበዛባቸው ነጻ መደረጉን ገልጿል። ይህ ማህበራዊ አስተዋጽኦም ተቋሙን በወር እስከ 3.5 ቢሊዮን ብር ያስወጣዋል ብለዋል።
ይህንን አክሰስ የሚያደርጉ በነጻ ቢጠቀሙበት የተሻለ ይሆናል ብለን እናምናለን ማለት ነው። ምናልባት ይሄ አክሰስ ለማድረግ የሚያወጡት ወጪ ዲስከሬጅ አድርጓቸው ከአላማው እንዳንገደብ ብዙዎች አክሰስ ያደርጉት እንዳይቀሩ ጭምር በማሰብ ነው ነጻ የተደረገው ማለት ነው። ኢትዮ ቴሌኮምም ሆነ የትምህርት ሚኒስቴር ከዚህ ጋር ተያይዞ ስለሚያወጣው ወጪ ሳይሆን ትልቁ እሳቤና አሁንም አላማችን ያለው የምንፈጥረው ኢምፓክት ላይ ነው። ምን ያህል ተማሪዎች ይጠቀማሉ ወይም ደግሞ ተማሪዎች ብቻ ሳይሆኑ እንዳልኩት ለሁሉም ማህበረሰብ የሚጠቅም ነገር ስለሆነ እንደው እስከ 20 ሚሊዮን ይህንን ፖርታል አክሰስ ያደርጉት ብለን ከ20 ሚሊዮን ውስጥ ያካሉን ደግሞ 5 ሚሊዮኖች ቢጠቀሙ በቀን እስከ 500 ሜጋባይት ቢጠቀሙ ምን ያህል ኖርማል ቢዝነስ ሩላችን መሰረት ሄደን ቻርጅ ብናረግ ምን ያህል ወጪ ሊያስወጣን ይችል ነበር የሚለውን ካልኩሌት ለማድረግ ሞክረናል ማለት ነውና ኢምቢሊየንስ ወጪ እንደሚያስወጣ ይተናል። ግን ከወጪ አንጻር ሳይሆን አሁንም እያየን ያለ ነው ከምንገነባው ትውልድ አንጻር ይሄ 3.5 ለምሳሌ ቢሊዮን በወር ለ5 ሚሊዮን ተጠቃሚዎች ሊያስወጣን ይችላል ብለናል። ግን እኛ ከሚመጣው ጠቀሜታ አንጻር ገንዘቡ ላይ ትኩረት ሰጥተን አይደለም እየሰራን ያለው ለማለት ነው።
በትምህርት ሚኒስቴር የአይሲቲ እና የዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ የእንግሊዝኛ ቋንቋ መማሪያው የተለያዩ የመማሪያ ይዘቶችን ያካተተ ነው ብለዋል።
የእንግሊዝኛን ቋንቋ በቴክኖሎጂ በመደገፍ ለተማሪዎችም ለመምህራንም ሌላም ለሚማሩበት ለሚማር ማህበረሰብ እንግሊዝኛ ቋንቋው ማዳበር ለሚችል ሰው የተለቀቀ ፖርታል ነው። አጫጭር በጣም ጥሩ ቪዲዮዎች ሆነው የሚሰጡ ናቸው። ፖድካስትም አርገናል። ፖድካስት ማለት ትምህርት በሬዲዮ የነበረውን ነው። ሌላው መማሪያ መጽሐፍት ነው። እስከ 10ኛ ክፍል ያለውን የእንግሊዝኛ መማሪያ መጽሐፍት እዛ ላይ ያገኙታል። ይሄ ዲቨሎፕ የተደረገው እንደ ዩቲዩብ ነው። ዳውንሎድ ሼር ማድረግ ይቻላል። ያ ትልቁ አድቫንቴጅ ምንድነው? ማታ ማታም ኦፍ ዘ ሪከርድ በትምህርትም በሌለበትም ሰዓት ልጆች የወላጆቻቸውን ሞባይል ኦር ስማርት ዲቫይስ ያለው ሞባይል፣ ታብሌት፣ ኤኒ ፒሲም ሊሆን ይችላል ዳውንሎድ አድርጎ ከዛ ኦፍላይን መጠቀም ይችላል።
የኢንተርኔት መጠቀሚያ መሳሪያዎች የሌሏቸው ተማሪዎች በትምህርት ቤቶች በተለያዩ ዘዴዎች እንዲጠቀሙ እንደሚደረግ ይገልጻሉ።
ትምህርት ቤቶች ላይ ደግሞ ይሄ ለሌላቸው ትምህርት ቤቶች ደግሞ ፕላዝማ አለ። ለፕላዝማ እንሰጣቸዋለን። ትምህርት ቤቶች ውስጥ ኮምፒውተር ላቦች አሉ። ሃይ ስኩሉ ላይ ሪሌቲቭሊ ያሉትን ኮምፒውተር ላቦች ተጠቅመን ተማሪዎቹ በዛ አክሰስ እንዲያረጉ ማድረግ እንችላለን።
የእንግሊዝኛ ቋንቋ መማሪያው የተለያዩ የጽሑፍ መረጃዎችንም እንዳካተተ ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ك
ገብረ ሚካኤል ገብረ መድንን ለዘገባው አመሰግናለሁ። አድማጮች፣ በዚህ ትምህርት ነክ ጉዳይ ላይ ወይም በትምህርት ላይ ያተኮረ ዝግጅት ወደፊትም ሰፋ ያሉ ውይይቶች እንደሚኖሩን ከወዲሁ እንገልጣለን። ጥቂት ደቂቃዎች ቀርተውናል። ከዚያ በፊት ባሉን ደቂቃዎች የተወሰኑ ፕሮግራሞችን ላስተዋውቅ። 22ኛው የዓለም ዋንጫ ዋናው ነው። አርብ ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። ልዩ ድጋፍ በሚሹ ህጻናት ትምህርትና በሌሎች የበጎ አድራጎት ስራዎች ላይ የሚንቀሳቀሰው ራዕይ የህጻናት ምርጃ ድርጅት ከሰሞኑ ልዩ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ ዝግጅት አዘጋጅቷል። እዚህ ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት በነገው ምሽት ፕሮግራሞቻችንን ይስተናግዳል። ሌሎችም አሉን። ክቡራትና ክቡራን አድማጮች፣ ለምሽቱ ያዝነውን ማገባደዳችን ነው ያስተናግድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና እንዲሁም ተባባሪ አቀናባሪው ለዛሬ ሰለሞን አባተ ከሌሎችም ባልደረቦቻችን ጋር በመሆን በዚሁ ተሰናበትን። መልካም ምሽት። ደህና እደሩ።